የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥር 8 2017 ዝግጅታችን ጀመረ። በሚያንማር በችግር ላይ ያሉ ኢትዮጵያውያን ሰቆቃ እየባሰ መሄዱ እንደሚያሳስባቸው የቤተሰብ አባላት ገለጹ። የጎፋ ዞን የመሬት መንሸራተት አደጋ ተፈናቃዮች በቂ ድጋፍ እንዳልተደረገላቸው ገለጹ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዓለም ዜናዎቹ ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡት ዜናዎች ደረጀ ደስታ።
እንደምናመሻችሁ፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የአክሱም ፍርድ ቤት የሂጃብ ክልከላ ውሳኔን በጊዜያዊነት አገደ። የአክሱም ትምህርት ቤቶች በሙስሊም ሴት ተማሪዎች ላይ ያሳለፉትን የሂጃብ ክልከላ የከተማዋ ከፍተኛ ፍርድ ቤት በጊዜያዊነት እንዲታገድ ወስኗል። በተመሳሳይ የትግራይ ክልል ትምህርት ቢሮ በ159 የከተማዋ ሙስሊም ሴት ተማሪዎች ላይ ትምህርት ቤቶች የጣሉትን ክልከላ እንዲነሳ መወሰኑን አስታውቋል። ዝርዝሩን ሙልጌታ አጽባሃ።
ዛሬ ጥር 8 ቀን 2017 ዓ ም የትግራይ ክልል ትምህርት ቢሮ ለአክሱም ከተማ የትምህርት ጽህፈት ቤት በጻፈው ደብዳቤ በሂጃብ ክልከላ ምክንያት ከትምህርት ገበታ የቀሩ ሴት ሙስሊም ተማሪዎች ወደ ትምህርት ገበታ እንዲመለሱ ወስኗል። የክልሉ ትምህርት ቢሮ በደብዳቤው ከክልከላው በፊት በነበረ የአለባበስ ስርዓት ተጠቅመው ወደ ትምህርት ቤት እንዲገቡ መወሰኑን ነው ያስታወቀው። ችግሩን በዘላቂነት ለመፍታት ከማህበረሰብ ጋር በመነጋገር ላይ እንደሚገኝ የገለጸው ቢሮው መመሪያ ተዘጋጅቶም ወደ ትምህርት ቤቶች እንደሚላክ አስታውቋል። በዚህም ምክንያት ተማሪዎች ትምህርት እንዳይስተጓጎሉ በማሰብ ወደ ትምህርት ቤት መመለስ ይገባቸዋል ብሏል። በትግራይ ክልል አክሱም ከተማ የሚገኙ 159 ሴት ሙስሊም ተማሪዎች እምነቱ የሚያዘው ሂጃብ ለብሰው ወደ ትምህርት ቤት እንዳይገቡ ተከልክለዋል ሲል የትግራይ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ከሁለት ሳምንት በፊት ገልጾ ነበር። በዚሁ ምክንያት ጉዳዩ ወደ ፍርድ ቤት ስለወሰደው የአክሱም ከተማ ከፍተኛ ፍርድ ቤት ከትላንት በስቲያ ማክሰኞ ጥር 6 ቀን 2017 ዓ ም በዋለው ችሎት ትምህርት ቤቶቹ ባስተላለፉት የአስተዳደር መመሪያ መሰረት ሴት ሙስሊም ተማሪዎች ከትምህርት ገበታ ውጭ መሆናቸው ከቀረበው ክስ መረዳቱን በመግለጽ ክልከላው በተማሪዎች ላይ የማይመለስ የመብት ጥሰት ሊያስከትል ስለሚችል ታግዶ እንዲቆይ ፍርድ ቤቱ መወሰኑን አስታውቋል። ፍርድ ቤቱ ለአክሱም ከተማ ትምህርት ጽህፈት ቤትና ክልከላ አድርገዋል ለተባሉ አክሱም ሁለተኛ ደረጃ፣ አብርሃ ጽብሃ አንደኛ ደረጃ፣ ወርዒ ሁለተኛ ደረጃና ክንደያ አንደኛ ደረጃ ትምህርት ቤቶች በጻፈው ደብዳቤ ክልከላው እንደታገደ አስታውቋል። የትግራይ ክልል እስልምና ጉዳዮች ምክር ቤት ጠበቃ አቶ ፍቅረ ገብረ ህይወት ለአሜሪካ ድምፅ እንደገለጹት ፍርድ ቤቱ ትምህርት ቤቶቹ በመጪው ጥር 16 ቀን 2017 ዓ.ም ወደ ፍርድ ቤት ቀርበው ቃላቸው እንዲሰጡ ትዕዛዝ አስተላልፏል ብለዋል። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም።
ሐማስ በጋዛ ለተፈጠረው የተኩስ አቁምና የታጋቾች መለቀቅ ቁርጠኛ መሆኑን ዛሬ ሐሙስ ተናገረ። ሐማስ ይህን ያስታወቀው የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ታጣቂዎቹ ከተወሰኑ የስምምነቱ ክፍሎች እያፈገፈጉ ነው ሲሉ ከከሰሱ በኋላ ነው። ከኔታንያሁ ጽህፈት ቤት የወጣው መግለጫ ሐማስ በመጨረሻ ደቂቃ ያልተገባ ጫና በመፍጠር በስምምነቱ ያለ አግባብ ለመጠቀም እየሞከረ ነው ብለዋል። እስራኤል በታጋቾቹ ምትክ የትኞቹን እስረኞች አሳልፋ እንደምትሰጥ ትወስናለች ከሚለው ስምምነት ማፈግፈግ መፈለጉን ጽህፈት ቤቱም ገልጸዋል። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር የአገራቸውና የዩክሬንን ግንኙነት የሚያጠናክር የአንድ መቶ ዓመት ስምምነት ለመፈራረም ዛሬ ሐሙስ ኪቭ ገብተዋል። ጠቅላይ ሚኒስትሩ ወደ ኪቭ የተጓዙት ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ወደ ዋይት ሀውስ ከመመለሳቸው በፊት የሩሲያ ሰው አልባ አውሮፕላኖች ጥቃትና የጦር ሜዳ ውጥረቶች እያየሉ በመጡበት በዚህ ወቅት ነው። በጠቅላይ ሚኒስትሩ ጉብኝት ወቅት በኪቭ ከፍተኛ ፍንዳታና የአየር ጥቃት ማስጠንቀቂያ ደወል ሲጮህ ተሰምቷል። ባለፈው ዓመት ሐምሌ ወር ውስጥ ስልጣን የያዙት ስታርመር ወደ ዩክሬን ሲጓዙ ይህ የመጀመሪያ ጊዜያቸው ሲሆን፣ የተጓዙትም የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ትራምፕ በሚቀጥለው ሳምንት አስተዳደራቸውን ከመጀመራቸው በፊት ከዩክሬን አጋሮች ጋር በተከታታይ የተነጋገሩ ባሉበት በዚህ ወቅት ነው። ስምምነቱ የመከላከያ የጦር ሜዳ ቴክኖሎጂና ወደ ውጭ በሚላከው እህል ክትትል ላይ ያተኩራል። ስታርመር ለዩክሬን መልሶ ማቋቋሚያ የ40 ሚሊዮን ፓውንድ እርዳታ ይፋ አድርገዋል። ብሪታንያ እንደ አውሮፓ አቆጣጠር ከ2022 ጀምሮ ለዩክሬን የ12.8 ቢሊዮን ፓውንድ እርዳታ ሰጥታለች። ዘገባው የኤፍፒ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፍሎሪዳ አቃቢ ሕግ አሽሊ ሙዲ ለውጭ ጉዳይ ሚኒስትርነት የታጩትን የሴናተር ማርኮ ሩቢዮን የምክር ቤት መቀመጫ እንደሚወስዱ የፍሎሪዳ ሀገረ ገዢ ሮን ዴሳንቲስ ዛሬ ሐሙስ አስታወቁ። ሙዲ በምክር ቤት ውስጥ ፍሎሪዳን በመወከል ሁለተኛዋ ሴት ይሆናሉ። እንደ አውሮፓ አቆጣጠር በ2018 የክፍለ ግዛቲቱ ከፍተኛ የሕግ አስከባሪ ሆነው የተመረጡት ሙዲ ለመራጮች ለአቃቢ ሕግነት እንጂ እንደ ፖለቲካ ሰው ሆነው እንደማይወዳደሩ ተናግረው እንደነበረ ተጠቅሰዋል። ሙዲ ከፍሎሪዳ ሀገረ ገዢ ዴሳንቲስ ጋር በኮቪድ-19 ወረርሽኝ ወቅት የፌዴራሉ መንግስት ለወረርሽኙ ቻይናን ተጠያቂ እንዲያደርግ በመወትወት የፖለቲካ ሰብዕናቸውን ያሳደጉ መሆናቸው ተመልክተዋል። ሙዲ በክፍለ ግዛቲቱ ለኃላፊነት ከመወዳደራቸው በፊት የፌዴራሉ አቃቢ ሕግ በመሆን አገልግለዋል። በኖርዌይ የቬኔዙዌላ ኤምባሲ የተፈጸመው ዝርፊያ እየተመረመረ ነው። የኖርዌይ አገር ውስጥ የስለላ አገልግሎት ማንነታቸው ያልታወቁ ወንጀለኞች ያላቸው ኦስሎ የሚገኘውን የቬኔዙዌላ ኤምባሲ ንብረት ካወደሙና ከዘረፉ ከአንድ ቀን በኋላ ምርመራ መጀመሩን አስታውቋል። የቬኔዙዌላ ባለስልጣናት ለጥቃቱ የፋሽዝም ፖለቲካ አራማጆች ያሏቸውን ተጠያቂ አድርገዋል። የቬኔዙዌላ ውጭ ጉዳይ ሚኒስትር ያቫን ጊል በድርጊቱ የተተረማመሰውን የኤምባሲ ጽህፈት ቤት የሚያሳዩ 3 ምስሎች በኢንስታግራም ገጻቸው ላይ አስፍረዋል። የውጭ ጉዳይ ሚኒስትሩ በኖርዌይ ኦስሎ የሚገኘው ዋናው የዲፕሎማሲ መስሪያ ቤታችን በፋሽስት አካላት ተወሯል፣ ወድሟል ብለዋል። የቬኔዙዌላ ፕሬዚደንት ኒኮላስ ማዱሮ ባለፈው ሳምንት ለ3ኛው የስልጣን ዘመን ቃለ መሐላ ፈጽመዋል። ተቃዋሚዎች ግን በሐምሌ ወር በተካሄደው ፕሬዚደንታዊ ምርጫ እንዳሸነፉ መናገራቸው ተቀጥለዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የሐሙስ ምሽት ዝግጅቶቻችን ጋር ስመኝሽ የቆየ ትጠብቃችኋለች።
ደረጀን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። እየተከታተላችሁት ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ጥር 8 2017 ዓ.ም ዝግጅታችንን ነው እያስተናገድኳችሁ ያለሁት ስመኝሽ የቆየንኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብራናለች። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። በድጋሚ እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ እጋብዛለሁ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። በሚያንማር በህገወጥ ቡድኖች እገታ ስር ሆነው ለአስገዳጅ የገንዘብ ማጭበርበር የወንጀል ስራ ተዳርገው ከሚገኙ ኢትዮጵያውያን ውስጥ የሁለቱ ቤተሰብ አባላት በሰጡን አስተያየት መንግስት ዜጎቹን ለማስመለስ የላቀ ጥረት እንዲያደርግ ተማጽነዋል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በበኩላቸው መንግስት ዜጎቹን ለማስለቀቅና ወደ አገር ለመመለስ ጥረት በማድረግ ላይ መሆኑንና እስካሁን 41 የሚሆኑ ዜጎችን ማስመለሱን ተናግረዋል። ከቤተሰቦቻቸው በቀረበ መረጃ መሰረት የ380 ታጋቾች ስምና የፓስፖርት ኮፒ ለጃፓን ለሚገኘው የሚያንማር ኤምባሲ መሰጠቱንም ገልጸዋል። ኬኔዲ አባተ ተጨማሪ አለው።
በታይላንድ ጥሩ ክፍያ የሚያስገኝ ስራ ተቀጥራላችሁ በሚል በህገወጥ የሰዎች አዘዋዋሪዎች ተታለው በተለያዩ ጊዜያት ከሄዱ በኋላ ማረፊያቸው ሚያንማር የሆነ ዜጎች እየደረሰባቸው ያለው በደል እየባሰ መሄዱን አስተያየታቸውን የሰጡን የቤተሰብ አባላት ገልጸዋል። ሚያንማርና ታይላንድ በሚዋሰኑበት የሚያንማር ግዛት በሚገኙ ካምፖች ውስጥ ዓለም አቀፍ የገንዘብ ማጭበርበር ወይንም እስካሚንግ ወንጀል የሚፈጽሙ በህገወጥ የተደራጁ ቡድኖች ቁጥጥር ስር ሆነው በዚሁ ተግባር ላይ እንዲሰማሩ የተገደዱ ኢትዮጵያውያን ቁጥር በይፋ ባይታወቅ ቁጥራቸው በሺዎች እንደሆነ አስተያየት ሰጪዎቹ ከስፍራው የሚደርሷቸውን መረጃዎች በመጥቀስ ያስረዳሉ። ያነጋገርናቸው ሁለት አስተያየት ሰጪዎች በሚያንማር ላሉ የቤተሰቦቻቸው አባላት በመስጋት ስማቸውን እንዳንጠቅስ ጠይቀውናል። የስጋታቸው ምንጭም የቤተሰቦቻቸው አባላት ወደ ስፍራው እንዲሄዱ ያመቻቹ ኢትዮጵያውያን ደላሎች ከማፊያዎቹ ጋር ቀጥተኛ ግንኙነት አላቸው የሚል ነው። ከዚህ ቀደም ለመገናኛ ብዙሃን አስተያየት የሰጡ ሰዎች በሚያንማር ባሉ ቤተሰቦቻቸው ላይ ከፍተኛ ቅጣት ተፈጽሞባቸዋል ብለዋል። ወደ ስፍራው አቅንተው ከመላው ዓለም በህገወጥ መንገድ የኮምፒውተርና መሰል ቴክኖሎጂዎችን በመጠቀም ገንዘብ የማጭበርበር ተግባሩ ላይ እንዲሰማሩ የተገደዱ ኢትዮጵያውያን ከወራት እስከ 2 ዓመትና ከዚያም በላይ የቆዩ መሆናቸውንም ይገልጻሉ። በህገወጥ ደላሎች ተታሎ ልጃቸው ወደ ሚያንማር ሄዶ በዚሁ ስራ ላይ መሰማራቱን የገለጹ አንዲት እናት አስተያየት ከሰጡን መካከል ናቸው። ልጃቸው ከሄደ ከአንድ አመት ከሶስት ወር በላይ መሆኑን የገለጹት አስተያየት ሰጪዋ እርሱን ጨምሮ በስፍራው ባለው ካምፕ ውስጥ የሚኖሩ እስከ 1000 ይደርሳሉ ያሏቸው ኢትዮጵያውያን በከፍተኛ ስቃይ ላይ ናቸው ብለዋል።
በስልክ ተደብቆ አንዳንዴ ድምጽ ያስቀምጣል፣ እንደገና በቴሌግራም ያወራኛል። እኔ ያው በባርነት ነው፣ ያው ተገዶ ነው። 18 ሰዓት ነው የሚያሰሯቸው፣ እረፍት የላቸውም። ይሄን አልፈራም ማለት አይችሉም። እንደገና በቃ ያው ስካሚንግ ነው የሚሰሩት። ያን ገንዘብ ኦንላይን አጭበርብሮ ካላመጡ ይገረፋሉ። ታርጌት ይሰጣቸዋል። ያን ታርጌት ከላሟሉ መገረፍ አለ። ቀለባበቱ ይታሰራሉ። የፈላው አይደፉባቸዋል። በቃ ስቃይ ነው። ወደ 7 ሰዓት ዘሐሩር ፀሐይ ነው። ከ45-50 ዲግሪ ሴንቲግሬድ የሚደርስበት ሰዓት አለ ያሉ ሙቀቱ እዛ ውስጥ እዛ በቃ ልጆቹን ከሚቀጡት ቅጣት አንዱ ጃር 20 ሊትር ጃር ትከሻቸውን አሸክሟቸው 7-8 ሰዓት ፀሐይ ላይ ያስቆሟቸዋል። አሁን አንድ ልጅ ራሱ አሁን የምናውቀው ቤተሰብ በቃ አሁን በጣም እየየ እያሉ ነው። ባለፈው እንደዛ 7 ሰዓት አስቆሙ አሉ። ልጁ ራሱን ስቶ ፌንት እዛው ወደቀ አሉ። አጭበርብሮ ገንዘብ ካላስገቡላቸው በቃ የተለያየ ቅጣት ነው የሚከተላቸው።
ሌላው ያነጋገርነው ግለሰብ ደግሞ ወንድሙ በሚያንማር የገንዘብ ማጭበርበር ተግባር ላይ የተሰማሩ ማፊያ ቡድኖች እገታ ስር እንደሚገኝ የገለጸ ነው። ወንድሙን ጨምሮ በሚያንማር ካሉት ቡድኖች ጋራ ግንኙነት ባለው ኢትዮጵያዊ ደላላ አማካኝነት ከዱባይ አብረው የሄዱ 4 ኢትዮጵያውያን እየደረሰባቸው ነው ያለውን ከፍተኛ በደል አስረድቷል።
ከጓደኞቹ ጋር 4 ጓደኞቹ ናቸው አብረው የሄዱት። 3 ወንድ ናቸው፣ አንድ ደግሞ ሴት አለች። በጣም ተጎድተው ቀጥ ተደርገው ተገርፈው ሰውነታቸው እንዳለ የጀርባቸው በቃ እንትን እስኪል ድረስ ፎቶቸው ምናምን ነገር ምናልባት በቴሌግራም ልልክል እችላለሁ። በእንደዚህ አይነት ሁኔታ ላይ ናቸው ያሉት። አሁን ደግሞ የሚገርመህ የሚሰሩት እስካሚንግ ነው። ያው አሁን ላይ እንደ በፊቱ መስራት ከብዷቸዋል። በፊት ላይ ካምፓኒዎቹ በቀላሉ ብዙ ሚሊዮን ዶላሮችን ያገኙ ነበር እና አሁን የዓለም መንግስት የዓለም ላይ ያሉ ዜጎች ነቅተዋል። በቃ እስካሚንግን አሁን ታስክ ይሰጣቸዋል። እነዚህ ልጆች ይህን ያህል ዶላር ለምሳሌ በአንድ ቀን ውስጥ 3000 ዶላር ማስገባት አለባቸው ሊባሉ ይችላሉ። ያ 3000 ዶላር በዛ በ24 ሰዓት ውስጥ እንደምንም አሳምነው ዴት አድርገው የሚሆን የሆነ ነገር አድርገው ያን ዶላር ካላመጡ ይገረፋሉ። ኤሌክትሪክ ቶርች ይደረጋሉ። በቃ ለመናገር ሁላ የሚከብዱ ነገሮችን የሚደረጉት።
ሁለቱም አስተያየት ሰጪዎች ከሌሎች ሰዎች ጋር በመሆን የቤተሰቦቻቸው አባላት እንዲመለሱላቸው ወደ ውጭ ጉዳይ ሚኒስቴር በተደጋጋሚ በመመላለስ የኢትዮጵያን መንግስት ቢማጸኑም እስካሁን መፍትሄ አላገኘንም ይላሉ።
ዛሬም ራሱ ውጭ ጉዳይ ስንጫጫ ውለን የመጣ ነው። በቃ ዶክተር ጌዲዮን ጢሞቴዎስ ራሳቸው ያነጋግሩን፣ እኛ የልጆቻችን ጉዳይ ውጭ ጉዳይ ሚኒስቴር እስካሁን መፍትሄ አልሰጠም። ልጆቹ ያሉበት ሁኔታ አስቸጋሪ ሁኔታ ላይ ነው ያለውና አነጋግሩን ብለን ማመልከቻ ዛሬ አስገብተናል ለሁለቱም ሚኒስቴር ዴታዎች እና ለሚኒስትሩ ማለት ነው።
ከሁለት ዓመት ጀምሮ በቃ ልጆቻቸውን ከማይናማር ያመጡላቸው ዘንድ መንግስት ጋር የሚመላለሱ ወላጆች ነበሩ። እስካሁን ድረስ መፍትሄ አላገኙም። ከዛን አሁን 1 ዓመት ተኩል የሞላቸው አሉ። ይህ ሁሉ ቤተሰብን እስካሁን ድረስ አንድ መፍትሄ አላገኝም። እናቶች ይመጣሉ አልቀቀው ምን ብለው የሚወጡት በቃ ለማን አቤት እንደምንለው ግራ ይገባል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ ጥር 8 ቀን ጋዜጣዊ መግለጫ በሰጡበት ወቅት መንግስት በሚያንማር በህገወጥ ቡድኖች ስር የሚገኙ ዜጎችን ለማስመለስ ጥረት እያደረገ ቢሆንም ያሉበት ቦታና የተቆጣጠሯቸው አካላት ማንነት ጉዳዩን እንዳከበደው ገልጸዋል።
በህገወጥ ዓለም አቀፍ ደላሎች ተታለው ወደ ማያንማር፣ ታይላንድ እና ቻይና ድንበር አዋሳኝ አካባቢዎች ወደሚገኙ ህገወጥ ካምፖች ተወስደው የሚገኙ ዜጎችን ለማስመለስ የተጀመሩ ጥረቶች ቀጥለዋል። የውጭ ጉዳይ ሚኒስቴር ማያንማርን ከሚሸፍነው የቶኪዮ ኤምባሲያችን ጋር በመሆን ለችግር የተዳረጉና ታግተው የሚገኙ ዜጎችን ነጻ የሚወጡበትን ስራ በመስራት ላይ ነው። ጉዳዩ ዓለም አቀፍ የወንጀል ገጽታ ያለው ሲሆን እስካሁን በመናረገው እንቅስቃሴ ከ19 ሀገራት ዜጎች በተመሳሳይ የህገወጥ ሰዎች አዘዋዋሪዎች ተታለውና ታግተው ወደ ማያንማር በመግባት ለከፋ ችግር የተዳረጉ መሆኑን ለመረዳት ይችላል። እዚህ ወላጆቻቸው ካቀረቡት ማመልከቻ በመነሳት የ380 ዜጎች ስምና ፓስፖርት ኮፒ ቶኪዮ ለሚገኘው የማያንማር ኤምባሲ እንዲደርስ ተደርጓል።
እስካሁን ከ40 በላይ ዜጎችን ማስለቀቅ መቻሉን የገለጹት ቃል አቀባዩ በቀጣይ ይደረጋል ያሉትን ጥረትም አብራርተዋል።
እስካሁን መንግስት ከዓለም አቀፍ የተራዱ ድርጅቶች ጋር ጭምር ባደረገው ጥረት በስድስት ወራት ውስጥ 34 ዜጎች ከአጋቾች ነጻ ወጥተው ወደ ታይላንድና ወደ ሀገር ቤት እንዲመለሱ ተደርጓል። ከአጋቾች አምልጠው ህጋዊ ሰነድ ስለሌላቸው በእስር ቤቶች ታስረው የነበሩ 7 ዜጎቻችንም በምህረት እንዲለቀቁ ለማድረግ ተችሏል። ቶኪዮ ከሚገኘው ኤምባሲ ሚስዮናችን በተጨማሪ ኒው ደልሂ የሚገኘው ኤምባሲ ተልእኮ ተሰጥቶት እየተንቀሳቀሰ ነው። በጎ ፈቃደኛ አካላት እንዲሁም ዜጎቻችን የታገቱባቸው ካምፖች ባሉባቸው አካባቢዎች የሚንቀሳቀሱ መንግስታዊ ያልሆኑ አንዳንድ ድርጅቶች ለማስመለሱ ስራ እገዛ እያደረጉ እንደሚገኝ ለመጥቀስ ወዳለሁ።
ህገወጥ ዓለም አቀፍ የሰዎች አዘዋዋሪዎች ሰዎችን ወደ ስፍራው ለማዘዋወር የሚጠቀሟቸው ስልቶች መብዛታቸውን የገለጹት አምባሳደር ነቢያት ጌታቸው ዜጎች ጥንቃቄ እንዲያደርጉ ማሳስበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ኬንቾ ጎዝዲ ቀበሌ መሬት መንሸራተት የተፈናቀሉ 627 አባወራዎች በነቀዝ ከተበላሸ በቆሎ ውጪ በቂ ሰብአዊ ድጋፍ እንዳልቀረበላቸው ለአሜሪካ ድምጽ ገለጹ። ከተለያዩ ኢትዮጵያውያን በተሰበሰበው የገንዘብ ድጋፍ በአጭር ጊዜ ውስጥ ቤት እንደሚሰራልን ቢገለጽም እንዳልተሰራላቸውና የተሰበሰበው ድጋፍ የት እንደደረሰ እንደማያውቁ ገልጸዋል። የአሜሪካ ድምጽ ለዞኑ አስተዳደርና ለክልሉ ባለስልጣናት ተደጋጋሚ የስልክ ጥሪ ቢያደርግም አላነሱም። ዳሩ ግን የጎፋ ዞን አስተዳዳሪ አቶ ዳግማዊ አየለ ለደቡብ ቴሌቪዥን በሰጡት ቃል 110 ቤቶች ተገንብተው ለተፈናቃዮች ማስረከባቸውን ተናግረዋል። የክልሉ አደጋ ስጋት ስራ አመራር ኮሚሽነር አቶ ጋንታ ጋሞአ በበኩላቸው ድጋፍ እየቀረበ ነው ሲሉ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
ባለፈው ዓመት ሐምሌ 15 ቀን 2016 ዓመተ ምህረት በደቡብ ኢትዮጵያ ክልል ጎፋ ዞን ገዘ ጎፋ ወረዳ ከንቾ ጎዝድ ቀበሌ ተከስቶም ለ246 ሰዎች ሞት ምክንያት በሆነው የመሬት መንሸራተት 627 አባወራዎች ከተፈናቀልን በኋላ ወራት ቢቆጠሩም በቂ ሰብአዊ ድጋፍ አልቀረበልን ምስሉም ለአሜሪካ ድምፅ ቅሬታቸውን ገልጿል። በወቅቱ በአደጋው 13 የቤተሰብ አባላትና ዘመዶችን እንዳጣቸው ያስታወሱት ከተፈናቃዮች ውስጥ አንዱ የሆኑት አቶ ሰለሞን ሶማ በቂ ሰብአዊ ድጋፍ እንዳልቀረበላቸው ከተናገሩት ውስጥ ይገኛሉ።
እውነት ለመናገር እስካሁን ከተደረገው ድጋፍ ቀጥታ የደረሰ ነገር የለም እና የምናጣቸው የገባው ገንዘብና የተሰራው ቤት ራሱ አይመጣጠንም።
አደጋው እንደተከሰተ በክልልና በዞን መንግስት በተከፈቱ ሁለት የተለያዩ ድጋፍ ማሰባ ማሳሰቢያም ሂሳብ ቁጥር ገንዘብ ሲሰበሰብ እንደነበረም እንደሚያውቁ የተናገሩት አቶ ሰለሞን በአካል የመጡ ግለሰቦች ካደረሱት ድጋፍ ውጪ ለዚህ የሂሳብ ቁጥር ገቢ ተደረጉ ከተባለው ድጋፍ በመንግስት በኩል የደረሰንን ነገር አላይንም ሲሉ አክለዋል።
ገንዘቡ እንደደረሰንም አናውቅም የት እንደጠፋ። ግን እኛ እስከላው ውጪ አካላት ድጋፍ የሚደረገውን ቀጥታ ህብረተሰቡ ጋር ደርሰው ይዘው ይፋ ራሳቸውን ይዘው የመጣውን የገንዘብ ድጋፍም የቁሳቁስ ድጋፍም ይዘው የመጣው ራሱ የሚያሰራጨው ያሰራጫል እንጂ ወደ ክልል አካባቢ ወደ ዞን አካባቢ ምናምን የሚባለው ነገር ሰውም ተረጋገጠ የሚደረግ ድጋፍም የለም።
ሙሉ አለም አበበ የተባሉ ሌላ ተጎጂ ደግሞም በመጀመሪያው ወቅት ከተደረገው በስተቀር ድጋፍ እየተደረገልን አይደለም ባይ ናቸው። ከሁሉም በላይ ግን ከፍተኛ የሆነ የምግብ አቅርቦት፣ የመጠለያና የማህበራዊ አገልግሎት ተቋማት ችግር አለ ያሉት አቶ ሙሉ አለም የሚቀርበው በቆሎም የተበላሸ ነው በማለት ተናግሯል።
እውነት ለመናገር ድጋፍ የሚባል ነገር የለም። የተወሰነ በመጀመሪያ ሰዓት እነዚህ ፊኖ ዱቄቶች፣ የተለያየ መኮሮኒ ፋስታ እና የተለያየ እነዚህ ፋብሪካ ምርቶች ነበሩ። ከዛ በኋላ ግን ኖርማል በቆሎ ነው። በቆሎ የመጣው በቆሎ እንግዲህ በነቀዝ ያለ በቆሎ ነው። ለመብላት ምንም አይመጭም። እንኳን ሰው ይቅርና ከብት የማይበላ ነው። እዛ እንግዲህ እስከ ዛሬ ስለ ሰው የሚበላው በቆሎ እቺ ነቀዝ የበላውን በቆሎ ነው እንጂ እኮ ሌላ ይሄ ፋብሪካ ምርት አሁን አልሚ ምግብ የሚባሎች አሉ። እነዚህ ምንም የለም።
ከአምስት መቶ በላይ አባወራዎች የሚኖሩባቸው በፕላስቲክ ቤት በንፋስና በዝናብ ስለተበላሸም በመሬት መንሸራተት ወደ ፈረሱባቸው ቀዬ እየተመለሱ ነው ብሏል።
እንግዲህ ላስቲክ ቤቱ አሁን ፀሐይና ዝናብ ሲያፈራርቅ ተገዶ አልቋሉ። ንፋሱም ደግሞ ሲመታ ማለት ነው። በዛ የሚጠይቅ አካል የለም። እንግዲህ ሰው አሁን ህጻናት፣ ሰው ብዙ ሰው እዛ ውስጥ ስላለ ብርድም ስለሚያስቸግራቸው ተመልሶ ወደ ናታ ቤት ነው የገቡት።
መልሶ የማቋቋምና የግንባታ ስራው የተጓተተ መሆኑን ያመለከቱት አቶ ሙሉ አለም በኬንቾ ባርዳ ትምህርት ቤት ማዕከል የተጠለሉ 105 ሰዎችን መንግስት አስወጥቷቸዋል ነው ያሉትም።
አሁን ለምሳሌ ባለወልድ ማይኬል የሚባል አለ ኬንቾ ላይ። እዛ ላይ ያሉ ተፈናቃዮች 135 ተፈናቃይ አለ። ንጹህ መጠጥ ውሃ የለም፣ ሽንት ቤት የለም። ሁሉም ነገር በቃ እየተበላሸና ምንም ግልቅልጡ የወጣ ነገር ነው።
የአሜሪካ ድምፅ ለዞኑ አስተዳዳሪም ለአቶ ዳግማዊ አየለ፣ ለክልሉ ርዕሰ መስተዳድር ለአቶ ጥላሁን ከበደ እንዲሁም ለክልሉ አደጋ ስጋት ስራ አመራር ኮሚሽነር ለአቶ ጋንታ ጋማ ተደጋጋሚ የስልክ ጥሪ ቢያደርግም ስለማያነሱ በቀረባቸው ወቀሰና ቅሬታ ላይ አስተያየታቸውን ማካት አልቻለም። ዳሩ ግን የጎፋ ዞን አስተዳዳሪ አቶ ዳግማዊ አየለም ከትናንት ወዲያ ለደቡብ ቴሌቪዥን በሰጡት ቃል 110 ቤቶችን ገንብተን ለተፈናቃዮች አስረክበናል ሲሉ ተናግሯል።
ከዛ ውስጥ ደግሞ ቅድሚያ የሚሰጣቸው ቅድም እንደገለጽኩላቸው በናዳው ቤታቸው የወደቀባቸው ሴቶች፣ የልጅ ልጆቻቸውን የታቀፉ፣ እንደገና እናት አባት ያጡ፣ እንደገና ደግሞ የአካል ጉዳተኛ የሆኑ እነዚህን ቅድሚያ ሰጥተን 110 ሰዎችን አስገብተናል። አስቀድመን
ልጆች አንዱ የሆኑት አቶ ሰለሞን ግን ሰርተን አስረክብናል የሚሉት ሐሰት ነው። የተሰጠ ቤትም የለም። ባለፈው ጳጉሜን 2016 ዓ.ም የተጀመሩ ቤቶችንም ተፈናቃዮች ናቸው ከኪሳቸው እያወጡ እየገነቡ ያሉት ሲሉ አጣጥለዋል።
ማይረባ ቤት ነው የተሰራው። በዛ ውስጥ ራሱ ህዝቡ ከራሱ ኪስ ወጪ አውጥቶ የሚያስገነባበት ሁኔታ አለ። እኛም ብንሆን ከራሳችን ምስማር መግዛት፣ ሽንት ቤት ከፍለን ማስቆፈር፣ ጭቃ ከፍለን ጭድ ገዝተን፣ እንደዚህ አይነት ነገሮች አሉ። ስለዚህ ይሄ እንኳን ድጋፍ ይደርሳል ለማለት ይከብዳል። ግን ድጋፉ መሀል ላይ ይጠለፋል። የሆነ ፖለቲካ አቀባብሮ የሪፖርቱና መሬት ላይ ያለው አንድ ስለአይደለ ይህንን አልቃ ገብቶ የሚያያ ካልካለ በትክክል እንዲያይ።
አቶ ዳግማዊ የተቀሩትንም ቤቶች በአጭር ጊዜ ውስጥ ለማስረከብ ጥረት እያደረግን ነው ይላሉም።
ቀሪዎቹ ሁለተኛው ፌዝ ብለን የምንወስደው ወደ 222 የሚሆኑ አሁንም አባወራዎች በተመሳሳይ ፌዝ ደግሞ የሚገቡ ናቸው። እንግዲህ እነዚህም ስራ በዚህኛው ወር አጋማሽ ላይ ያልቃል ብለን እንወስዳለን። ቤቶች ደግሞ ስራም ተጀምሯል። ወደ 460 የሚሆኑ ቤቶች 318 ቤት በቀይ መስቀል የሚገነባል።
ባለፈው ዓመት ሐምሌ 15 ቀን 2016 ዓ.ም ምረት የተከሰተው ይኸው የመሬት መንሸራተት አደጋም 246 ሰዎችን በመግደሉና አደጋውም በወቅቱ አስደንጋጭ ስለነበረ በመቶ ሚሊዮኖች የሚቆጠር ገንዘብ መሰብሰቡን የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን አስታውቋል። የክልሉ የአደጋ ስጋት ስራ አመራር ኮሚሽነር አቶ ጋንታ ጋማም ለደቡብ ቴሌቪዥን በሰጡት አስተያየት ድጋፍ እየተደረገ ነው ብለዋል። ቅሬታ አቅራቢ ተፈናቃዮች ግን የተሰበሰበው ገንዘብ አልደረሰንም፣ ለህዝቡ በወቅቱ የተደረገው ድጋፍና አሁን ያለንበት ሁኔታ አይገናኝም በማለት አክለዋል። አቶ ዳግማዊ አየለ ደግሞ ቃል ከተገባው ውስጥ 173 ሚሊዮን ብር ወደ ባንክ ገቢ መደረጉና ከዛ ውስጥ 19 ሚሊዮን ብር ወጪ አድርገን ቤቶችን ገንብተናል ላሉ
አልተገቡ ገንዘቦችን የማሰባሰብ ስራም እየሰራ ነው። 34 ሚሊዮን ብር ነው በአዲስ ተገምቶ ለዚህ ስራ ያስፈልጋል ብለን ልናወጣ የነበረው ገንዘብ ግን የህብረተሰቡ ተሳትፎ ሲጨምርበት እንግዲህ በግማሽ የሚያክል የወረደ እስከ 19 ሚሊዮን ብር ነው። ግን የስራው ጥራት ደግሞ በዛ ልክ የተሰራ አይመስልም። ቤቶቹን አይታችኋቸዋል።
ገንዘቡ ይኑር አይኑር የአሜሪካ ድምጽ ከሶስተኛ ወገን ማረጋገጥ አልቻለም። በተለይ ከኢትዮጵያ ንግድ ባንክ መረጃ ለማግኘት ያደረገው ጥረት ለጊዜው አልተሳካም። ገንዘቡ በስማቸው የተሰበሰበው ተፈናቃዮች ግን ኦዲት እንዲደረግ ጠይቀዋል። አቶ ሳሙኤል ማንዳየ የተባሉ ሌላ ተፈናቃይና ተጎጂ ቤቶቹ ጥራት የሌላቸውና በተቀሰው ከፍተኛ ገንዘብ የማይገነቡ የጭቃ ቤቶች ናቸው ብሏል።
በግርግዳ አይደለም በማገር ነው የራሱ የሰሩት። ማገሩን ግርግዳ አርጎ ነው የራሱ ቤቱን የሰሩት። መጥቶ ማየት ይቻላል። ከዛ በኋላ ያን አደረጉ መሐላ እንግዲህ አሁን ሰርቶም ለሰዎች በትክክል አራስ አላሰከፉም። ያው የተወሰነ ሰዎች ከራሳቸው ያለው እንግዲህ በራሳቸው ብር አውጥቶ ጭቃም ለጭድም ለተለያየ ነገር በቃ ከራሳቸው ነው ሰዎች እየሰራሉ እስከዛሬ ድረስ እንደው።
ባለፈው ዓመት ሐምሌ ወር በተከሰተው የመሬት መንሸራተት አደጋም ከሞቱ ሰዎች በተጨማሪም 627 አባወራዎች በስድስት መጠለያዎች እንዲቆዩ ከተደረገ ወዲህ ከስድስት ወራት በላይ ሆኗቸዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ዘገባ ስናልፍ የኢትዮጵያ ሰላም አስከባሪ ሰራዊት ለሶማሊያ ሰላም መረጋገጥ በሚኖረው ሚና በኢትዮጵያና ሶማሊያ መካከል ስምምነት መደረሱን ኢትዮጵያ ገለጸች። የሁለቱም አገራት መሪዎች በሰላም አስከበሩ ሂደት ኢትዮጵያ በሚኖራት ሚና ላይ እንዲሁም አምባሳደሮችን ዳግም ከመሾም ጀምሮ ዲፕሎማሲያዊ ግንኙነታቸውን ወደ ነበረበት ለመመለስ መስማማታቸውን የውጭ ጉዳይ ሚኒስትር አስታውቋል። የሚኒስትሩን ቃል አቀባይ መግለጫ የተከታተለው ኬኔዲ አባተ ተከታዩን አጭር ዘገባ ልኳል።
የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው ዛሬ ሐሙስ ጥር 8 ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ ላይ ባለፈው ሳምንት የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ በኢትዮጵያ ጉብኝት ባደረጉበት ወቅት ከተደረሱ ስምምነቶች መካከል የሰላም ማስከበር ጉዳይ እንደሚገኝበት ተናግረዋል። የሶማሊያው ፕሬዝዳንትና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሶማሊያ የሰላም ማስከበር ተግባር ላይ ኢትዮጵያ በሚኖራት ሚና ዙሪያ መግባባታቸውን ቃል አቀባዩ ገልጸዋል።
ኢትዮጵያ የሰላም አስከባሪ ሰራዊት ለሶማሊያ ሰላም መረጋጋት ቀደም ባሉ ጊዜያት በነበረው አሁን ላይ ባለውና ወደፊት ሊኖረው በሚችለው ቁልፍ ሚናም ዙሪያ እንዲሁ በመሪዎቹ መካከል መግባባት ላይ ተደርሷል።
ሆኖም ኢትዮጵያ በአዲሱ የአፍሪካ ህብረት የሶማሊያ ተልእኮ እንዳትሳተፍ እንቅፋት የሆነው በኢትዮጵያና በሶማሊላንድ መካከል የተፈረመው ስምምነት ጉዳይ መፈታቱንና በመሆኑም በተልእኮው የኢትዮጵያ ወታደሮች እንደሚሳተፉ የሶማሊያ ውጭ ጉዳይ ሚኒስትር ዴታ መግለጻቸውን በመጥቀስ ላነሳንላቸው ጥያቄ ቃል አቀባዩ መልስ አልሰጡም። የኢትዮጵያና የሶማሊያ መሪዎች መቀራረብ በሀገራቱ መካከል ተፈጥሮ የነበረውን አለመግባባት እንደ እድል በመውሰድ ኢትዮጵያን የመጉዳት መንፈስን ይዘው በቀጣናው ትርምስና አለመረጋጋት ለመፍጠር ሲያስቡና ሙከራ ሲያደርጉ የነበሩ አካላትን ያስቆመ ነው ሲሉ ቃል አቀባዩ ተናግረዋል። በዚህ ጉዳይ ላይ ዝርዝር ማብራሪያ ግን አልሰጡም። የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ወደ ነበረበት ለመመለስና ሚሽኖቻቸውን በሙሉ ውክልና ወደ ስራ ለማስገባት ስምምነት መደረሱንም ገልጸዋል። በዚህም መሰረት ኢትዮጵያ በቅርቡ በሞቃዲሾ አምባሳደር እንደምትሾም ተናግረዋል።
አንዳንድ ዲፕሎማቶቻችንም ቁጥሩ ቀንሶ በጣም ሚኒማል በሆነ ሁኔታ የነበረውን እንቅስቃሴ በሙሉ ኃይል ሙሉ ውክልና ይዞ እንዲንቀሳቀስ ለማድረግ በመሪዎች ደረጃ ስምምነት የተደረሰበት ነው። በዚህ መሰረትም ኢትዮጵያም በሞቃዲሾ አምባሳደሯን በቅርቧ ሾማ ሁለትዮሽ ግንኙነቱን የማጠናከር ስራው የሚቀጥል ነው የሚሆነው።
ኢትዮጵያ ከተገንጣይዋ የሶማሊያ ራስ ገዝ አስተዳደር ሶማሊላንድ ጋራ የተፈራረመችውን የመግባቢያ ሰነድ ስምምነት ተከትሎ የሁለቱ ሀገራት ግንኙነት ላለፈው አንድ ዓመት ሻክሮ መቆየቱ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዝግጅታችን እንደተቀጠለ ነው። አሁን ደግሞ ወደ ትግራይ እናልፋለን። በመቀሌ ከተማ ተፈናቃዮች ይበቃል በሚል መሪ ቃል ለሶስት ቀናት የጠሩት የተቃውሞ ሰልፍ ዛሬ ሐሙስ ንጋት ላይ ተጠናቋል። ሰልፈኞቹ ትላንትና ረቡዕ ባወጡት ያቋም መግለጫ የትግራይ መሪዎች ተፈናቃዮችን መመለስ ካልቻሉ ስልጣን ይልቀቁ በማለት አስታውቀዋል። ይህ መግለጫቸው በጽሁፍ ለጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳና ለህዋት ሊቀመንበር ደብረጽዮን ገብረ ሚካኤል በአካል ቀርበው አስረክበዋል። ሙልጌታ ጽባን የተከታተለው።
በሰሜን ኢትዮጵያው ጦርነት ምክንያት ከቀያቸው ተፈናቅለው በክልሉ የተለያዩ አካባቢዎች የሚገኙ ተፈናቃዮች ወደ ቀያቸው እንዲመለሱ ለመጠየቅ የሶስት ቀናት ቀንና ሌሊት ያካሄዱት ሰልፍ ዛሬ ሐሙስ ጥር 8 ቀን 2017 ዓ.ም ንጋት ላይ ተጠናቋል። ሰልፈኞቹ ትላንት ረቡዕ ባወጡት መግለጫ ተፈናቃዮች ለአምስተኛ ጊዜ ክረምት በመጠለያ ካምፕ እንዳያሳልፉ ሁሉም ከጎናቸው እንዲቆም ጠይቀዋል። ተፈናቃዮች ከሰሜን ኢትዮጵያ ጦርነት በፊት በትግራይ ክልል ስር ከነበረውና ምዕራብ ትግራይ እየተባለ ከሚጠራው የተለያዩ አካባቢዎች የተፈናቀሉ ናቸው። በሁለት የተከፈሉ የህወሓት መሪዎች በአንድነት ተፈናቃይ እንዲመለስ የማይሰሩ ከሆነ ስልጣን ይልቀቁ ብለዋል። የተፈናቃዮቹ መግለጫ በጽሁፍ ያነበቡት አቶ ዳንኤል ነጋሽ
በፍላይ ክልቲ ክፋል መሪዕነት ህወሓት
የትግራይ መሪዎች በተለይ በሁለት የተከፈላችሁ የህወሓት አመራሮች የተፈናቃዮችና የስደተኞች ጥያቄ እንዲሁም የትግራይ ግዛታዊ አንድነት ከጠባብ ፖለቲካዊ አጀንዳችሁ በላይ ነው። ይህ ተረድታችሁ ሌላ ፖለቲካዊ ውዝግብ በመተው በዚህ ዋና ጉዳይ በጋራ በመሆን ወደ ቀያችን እንድትመልሱን እንጠይቃለን። ይህ ማድረግ የማትችሉ ከሆነ ትግራይ ከዚህ በላይ አጀንዳ ስለሌላት ስልጣናችሁ በአስቸኳይ መስራት ለሚችል አካል እንድታስረክቡ እንጠይቃለን ነው ያሉት። በፕሪቶሪያው ስምምነት መሰረት ተፈናቃዮች እንዲመለሱና የትግራይ የወሰን አስተዳደር ወደ ቅድመ ጦርነት ይመልስልን በማለት ለፌደራል መንግስት ጠይቀዋል። ለዓለም አቀፍ ማህበረሰብም ለአካባቢው ሰላም በማሰብ ስምምነቱ እንዲተገበር ጫና እንዲያሳድሩ ተፈናቃዮቹ ጥሪ አቅርበዋል። ይህ መግለጫቸው በጽሁፍ ለጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳና ለህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በአካል ቀርበው አስረክበዋል። አቶ ጌታቸው በጉዳዩ ማብራሪያ ስለመስጠታቸው የተነገረ ነገር የለም። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ተፈናቃዮች የመመለስና የትግራይ ግዛቶች ወደ ቅድመ ጦርነት መመለስ ፓርቲያቸው ቅድሚያ የሚሰጠው መሆኑን መግለጻቸው ህወሓት በፌስቡክ ገጹ አስታውቋል። የተፈናቃዮቹ መግለጫ በተመለከተ በቀጣይ ግብረ መልስ እንደሚሰጡም ገልጸዋል። በሰላማዊ ሰልፉ የተገኙ የክልሉ የሲቪል ማህበረሰብ ተቋማትም ጥያቄውን እንደሚደግፉ ገልጸዋል። በተመሳሳይ አረና ትግራይ፣ ውድብ ናጽነትና ባይሶና ፓርቲዎች በጉዳዩ ባወጡት መግለጫ የሰልፈኞቹ ጥያቄ የሚደግፉትና የሚታገሉለት አጀንዳ መሆኑን አስታውቀዋል። ተፈናቃዮች አለመመለስና የትግራይ ግዛታዊ አንድነት አለመመለስ ብሔራዊ ውርደት ነው ብለዋል። ፓርቲዎቹ ችግር ውስጥ የሚገኙ የተፈናቃዮቹ ሰልፍና ጥያቄ በቃችሁ ሊባሉ የሚገባቸው ቡድኖችና የጸጥታ አመራሮች ለራሳቸው የስልጣን መቆጣጠሪያ የሚያደርጉት ሙከራ እየተከታተልነው እንገኛለንና የሚኮነን ተግባር ነው ብለዋል። የቡድኖቹና የጸጥታ አመራሮቹ ስም ግን በግልጽ አልጠቀሱም። ሳልሳይ ወያነ ትግራይ በበኩሉ ጥያቄው የትግራይ ህዝብ ጥያቄ በመሆኑ በረሟናት አደባባይ የተካሄደው ሰልፍ እንደሚደግፈው አስታውቋል። ለሶስት ቀናት በተካሄደው በዚሁ ሰልፍ ተፈናቃዮችና ለእነሱ ድጋፍ የሚያሳዩ የመቀለ ነዋሪዎች ተሳትፈዋል። የአክል ወይም ይበቃል ተብሎ የተሰየመ ሰልፍ የከተማ ዋና አደባባይ የሆነው ሮማናትና ወደ አደባባዩ የሚወስዱ መንገዶች ተዘግተው ከቆዩ በኋላ ዛሬ ሐሙስ ጥር 8 ቀን 2017 ዓ.ም ተከፍተዋል። ባለፈው ዓመት ሰኔ ወር ላይ ተፈናቃዮች ባካሄዱት ሰልፍ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ከሰላም ስምምነቱ በኋላ ተፈናቃዮች ወደ ቀያቸው እንዲመለሱ ላለመደረጋቸው አስተዳዳራቸውና የፌዴራል መንግስቱ እንዲሁም ሌሎች የሚመለከታቸው አካላት ኃላፊነት እንደሚወስዱ ተናግረዋል። የተፈናቃዮቹ ሰልፍም የመጨረሻ ይሆናል ብለው ነበር። አወዛጋቢዎቹ አካባቢዎች በትግራይና አማራ ክልሎች አዋሳኝ የሚገኙ ሲሆን ቀድሞውንም የአማራ ክልል አካል ናቸው፣ ህወሓት ስልጣን ላይ ሲመጣ ወደ ትግራይ ያካለላቸው ናቸው በሚል በአማራ ክልል በኩል መከራከሪያ ይነሳባቸዋል። በትግራይና በአማራ ክልሎች መካከል የወሰን ይገባኛል ጥያቄ የሚነሳባቸው አካባቢዎች በህገ መንግስቱ በዘላቂነት እልባት ለመስጠት በብሔራዊ ደረጃ ኮሚቴ ተቋቁሞ በመስራት ላይ እንደሚገኝ መንግስት መግለጹ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም።
ከሀገር ውስጥ ዜናዎች ወጣ ብለን ወደ ዩናይትድ ስቴትስ ስናመራ ደግሞ ፕሬዚዳንት ባይደን ትላንት ምሽት ከቢሯቸው ሆነው ባደረጉት የመሰናበቻ ንግግር ስልጣንና ሀብት በተወሰኑ ሰዎች ቁጥጥር ስር የመሆኑን አደገኛነት አጽንኦት ሰጥተው ተናግረዋል። የባይደን ንግግር ከ10 ዓመታት የፖለቲካ ጉዟቸውንና የአራት ዓመት ስልጣን ዘመናቸውን መቋጫም ያመለከተ ነበር። ተመራጩ ፕሬዝዳንት ዶናልድ ትራምፕ በቀናት ውስጥ ቃለ መሐላ ፈጽመው ለሁለተኛ ጊዜ አስተዳደሩን ይረከባሉ። የአሜሪካ ድምጽ የዋይት ሃውስ ዘጋቢ ፓትሲ ዊዳክስዋራ የላከችውን ዘገባ እንግዶ ወልድ ያቀርባል።
የአሜሪካው ፕሬዝዳንት ጆ ባይደን የስልጣን ዘመናቸው ሰኞ ጥር 12 2017 ዓ.ም ሲጠናቀቅ ዋይት ሃውስን ለቀው ይወጣሉ። ትላንት ረቡዕ ምሽት ባደረጉት የመሰናበቻ ንግግር የማስጠንቀቂያ መልእክታቸውን አስተላልፈዋል።
ስልጣን በተወሰኑ ባለጸጎች እጅ ስር መሆኑ አደገኛ ነው። ስልጣንን አላግባብ በመጠቀማቸው የማይጠየቁ ከሆነ አደገኛ ነው። በአሜሪካ ዛሬ ስልጣን እጅግ ሀብት ባላቸውና ተጽዕኖ ፈጣሪ በሆኑ ጥቂት ሰዎች ቁጥጥር ስር ሊሆን በመንደርደር ላይ ነው። ይህ አጠቃላይ ዲሞክራሲያችንን፣ መሠረታዊ መብቶቻችንና ነጻነታችንን አደጋ ላይ የሚጥል ነው።
ፕሬዚዳንቱ የተወሰኑ ሰዎች ሲሉ ስለማን እየተናገሩ እንደሆነ ግልጽ አላደረጉም። ነገር ግን በሀገሪቱ የሚገኙና እንደ ኢላን መስክ ያሉ የተወሰኑ ቢሊዮነሮች ከተመራጩ ፕሬዚደንት ዶናልድ ትራምፕ ጋር የቅርብ ግንኙነት ፈጥረዋል። ባይደን ማንንም በስም ሳይጠቅሱ በቅርቡ የሜታ ዋና ሥራ አስፈጻሚ ማርክ ዙከርበርግ ፌስቡክንና ኢንስታግራምን በባለቤትነት የያዘው የማኅበራዊ ሚዲያ ኩባንያ እውነትን የማጣራቱን ሥራ እንደሚያቆም መወሰናቸውን ነቅፈዋል።
ነጻው ፕሬስ እየወደቀ ነው። ጋዜጠኞች እየተመናመኑ ነው። የማኅበራዊ ሚዲያው እውነትን የማጣራቱን ሥራ እየተወ ነው። ለሥልጣንና ለትርፍ ሲባል እውነት እየተደፈጠጠች ነው።
ባይደን የሥልጣን ዘመናቸውን የሚያጠናቀቁት የውጭ ፖሊሲያቸውን ስኬት በማወደስ ነው። ከንግግራቸው ሰዓታት ቀደም ብሎ በእስራኤልና በሐማስ መካከል በተኩስ ማቆምና በታጋቾች መለቀቅ ስምምነት ላይ መድረሳቸውን አስታውቀዋል። ስምምነቱ በአብዛኛው ተግባራዊ የሚደረገው በአዲሱ አስተዳደር ነው።
ለዛም ነው የኔም ቡድን ለመጪው አስተዳደር ሙሉ መረጃ እንዲሰጥ የነገርኩት። ምክንያቱም መሆን ያለበት እንዲያ ነው። እንደ አሜሪካውያን አንድ ላይ መስራት አለብን።
ባይደን ረቡዕ ዕለት ቀደም ብለው ባሰራጩት የጽሑፍ መልእክት በኮቪድ ወረርሽኝና በእንደ አውሮፓን አቆጣጠር ጥር 6 2021 ዓ.ም የትረምፕ ደጋፊዎች ባይደን በ2020 ምርጫውን ማሸነፋቸውን የሚያረጋግጠውን ሂደት ለመቀልበስ በካፒቶል ላይ በተፈጸመው ጥቃት ጥላ ስር አስተዳደራቸው እንዴት እንደተጀመረ አስታውሰዋል። በጋለፕ የሕዝብ አስተያየት መመዘኛ መሠረት ባይደን የአንድ ዘመን ሥልጣናቸውን የሚያጠናቅቁት 39 በመቶ ድጋፍ በማስመዝገብ ነው። የእርሳቸው የሥልጣን ዘመንና ትተውት የሚያልፉት ቅርስ የሚመዘነውም ተከትለው ወደ ሥልጣን በሚመጡት ፕሬዝደንት አስተዳደር ስኬት መሠረትም እንደሆነ ተንታኞች ይናገራሉ። የቫንደርቢልት ዩኒቨርሲቲው ቶማስ ሽዋርዝ የፕሬዝደንታዊ ታሪክ ተመራማሪ ናቸው።
ባይደንና ሌሎች ዲሞክራቶች እንደሚሉት ትራምፕ ለዲሞክራሲያዊ ደንቦች አደገኛ እንደሆኑ ከተረጋገጠ ባይደን ነቢይ ተደርገው ሊታዩ ይችላሉ። ካለዚያ ግን በትራምፕ አስተዳደር ነገሮችን ብዛም አደገኛ ሁኔታ ከሌላቸው፣ ስኬትም ችግርም የሚታይበት የተለመደ አስተዳደር ከሆነ ባይደን የሚታወሱትና የሚመዘኑት ባሳዩት ስኬት መሠረት ይሆናል።
የባይደን ስኬት ዋይት ሃውስ እንደሚለው ኢኮኖሚው በከፍተኛ ደረጃ እንዲያገግም ማድረጋቸውንም ይጨምራል። ባይደን በውጭ ግንኙነት ረገድ ከገጠማቸው ችግር ለመላቀቅ የሞከሩ ቢሆንም አሜሪካ ሁከት በተሞላ ሁኔታ ከአፍጋኒስታን በወጣችበት ክስተት ላይ ነቀፋ ይቀርብባቸዋል። ባይደን የመሰናበቻ ንግግራቸውን የቋጩት ለተሰጣቸው ሀገርን የማገልገል ዕድል በማመስገን ነው።
I still believe in the idea for which this nation stands. Nation where the strength of our institutions.
አሁንም ይህ ሀገር በቆመበት ዓላማ ላይ እምነት አለኝ። የዚህ ሀገር ተቋማት ጥንካሬና የሕዝቡ አይበገሬነት መቀጠል አለበት። አሁን ያንን መጠበቅ ተራው የእናንተ ነው።
ፓትሲ ዊዳኩስዋራ ከዋይት ሃውስ ላላከችው ዘገባ እንግዶ ልነኝ፣ ዋሽንግተን ዲሲ። የአሜሪካው ፕሬዚደንት ጆ
እያደመጣችሁት ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ለመጀመሪያው አጋማሽ የያዝናቸውን ዝግጅቶች አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው መሰናዷችን ሳምንታዊ የእሷ ድምጽ ይሆናል። በ በ2017 መግቢያ ላይ ምስራቅ አፍሪካዊቱ ሀገር ሩዋንዳ በአይነቱ ለየት ያለና ገዳይ የሆነ በቫይረስ የሚተላለፍ ማርበርግ የተሰኘ ወረርሽኝ በሀገሯ መገኘቱን ይፋ አድርጋ ነበር። ሀገሪቱ በወቅቱ የሕክምና ባለሙያዎችን ጨምሮ በበሽታው የተጠቁ ዜጎቿን ብታጣም በአራት ወራት ጊዜ ውስጥ ግን የበሽታውን ስርጭት መቆጣጠር ችላለች። ኪጋሊ በሚገኘው የሩዋንዳ ዩኒቨርሲቲ የድንገተኛ ሕክምና ክፍል ባልደረባና ኒውዮርክ በሚገኘው ሮናልድ ኦ ፕሬልማን ዩኒቨርሲቲ መምህርት የሆነችው ዶክተር ጽዮን ፍሬው በወቅቱ በሕክምና ሂደቱ ላይ ከተሳተፉ ሐኪሞች መካከል አንዷ ነበረች። ማርበርግ አብረዋት ይሰሩ የነበሩ ባልደረቦቿን ሕይወት መቅጠፉንና በሰዓቱ በበሽታው በንክኪ የሚተላለፍ በመሆኑ የተነሳ ለተወሰኑ ቀናት ከሕፃናት ልጆቿ መነጠል እንደነበረባትም ገልጻለች። ኤደን ገረመው ከዶክተር ጽዮን ጋር ቆይታ አድርጋ ለዛሬ የእሷ ድምፅ ያሰናዳችው ዘገባ ቀጥሎ ይቀርባል።
በመስከረም 17/2017 ዓ.ም ምስራቅ አፍሪካዊቱ ሀገር ሩዋንዳ በአይነቱ ለየት ያለና ለሞት የሚዳርገው ማርበርግ የተሰኘ ወረርሽኝ በሀገሪቱ እንደተከሰተ ይፋ አደረገች። በወቅቱ በመዲናዋ ኪጋሊ በሚገኘው ሩዋንዳ ዩኒቨርሲቲ ሆስፒታል የድንገተኛ ሕክምና የአፍሪካ ጤና ሳይንስ ሊቀመንበርና በኒውዮርክ የድንገተኛ ሕክምናዎች መምህርት የሆነችው ትውልደ ኢትዮጵያዊቷ ዶክተር ጽዮን ፍሬው ናት። ዶክተር ጽዮን የመጀመሪያ ሶስት ቀናት እጅግ አስጊ ነበሩ ትላለች።
ማርበርግ ቫይረስ ዲዚዝ ማለት እንግዲህ ዋና ኢቦላ አስፈሪ የሚባሉ ቫይረሶች ውስጥ መካከል ነው። በተለይ ከኪጋሊ በፊት የነበረ ለማንት የሚያሳየው ኦልሞስት 80-90% የተያዙት ሰዎች ሁላ ሞተዋል። አብዛኛውም አፍሪካ ሀገር ውስጥ። ከዛ ቤት ደግሞ መጀመሪያ ማርበርግ የተባላችው ጀርመን ውስጥ ባለ ከተማ ነው እና እዛም ሀገር ያሉ ሰዎች አብዛኞቹ መጀመሪያ ሲመጣ ከእነዚሁ አብዛኛው ሰው ሞተዋል እና ልክ እሱ እዚህ ገባ ሲባል ለብዙዎቻችን አስደንጋጭ ነበረ። መጀመሪያ ሁላችንም እንደነበር አላወቅም ነበር። ከዛ ደግሞ በተለይ ይሄ ማርበርግ ደግሞ እንደ ኮቪድ እንደ ጉንፋን የሚጀምር ቫይረስ አይደለም። ጀስት ትኩሳት፣ ሰውነት መድከም፣ ከማላሪያው ከወባ ጋር በጣም የሚያመሳስል ጸባዮች አሉት። የላብራቶሪ ሪዛልቶቹ እንደዛ ይመስላሉ እና በተለይ ደግሞ መጀመሪያ አካባቢ ምን እንደሆነ ሳይታወቅ ሁላችን ፍራቻ ታድሮ ነበር።
የሁለት ልጆች እናት የሆነችው ዶክተር ጽዮን ወረርሽኙ ሲከሰት ላልተወሰነ ጊዜ ከልጆቿ መራቅ እንደነበረባትም ታስታውሳለች።
በመጀመሪያ ሁለት ሶስት ቀን የነበረ ፍራቻ ምንድን ነው ይህ ምን ሊሆን ይችላል የሚለውን ጊዜ በጣምና አስፈሪ ጊዜ ነበር። አሁን ደግሞ ለእኔ እንደና ነገር ብቻ አይደለም እኔ ሚዘኝ ስ ቤት ይዤ ደግሞ ስመጣ ልጆች ይንበትን ደግሞ የአንድ ዓመትና የሶስት ዓመት ልጅ ይሄ በሽታ ደግሞ በትንፋሽ ነው የሚተላለፍ አይደለም ግን በመነካካት ነው። ስለዚህ የአንድ ዓመት እና የሶስት ዓመት ልጅ አትንኩኝ አትጠበቱኝ ማለት ይከብዳል እና በዛን ጊዜ መጀመሪያ ባለቤቴ በዛን ጊዜ አልነበረም ለስራ ከከተማ ወጥቶ ነበር እና ምንድን ነው ማድረግ ያለብኝ የሚለውን ነገር እንወሳን እንደ ዶክተርም ሲሆን መታስብ እንደናት በጣም ብዙ ቪዥኖች ክላውድ በሚሆነው በዛን ጊዜ ድንጋጤዎቹም ለእኔ ብቻ ሳይሆን ኦፍኮርስ ልጆችና ቤተሰቦች ነው።
ከዚህ ቀደም የዩናይትድ ስቴትስ የኢራቅ ጦርነት ወቅት የሕክምና ድጋፍ በመስጠት በኋላም በሄይቲ ተከስቶ በነበረ የማዕበል አደጋና በኮቪድ-19 ወቅት ደግሞ በኒውዮርክ በድንገተኛ ሕክምና ስራ ላይ የነበረችው ዶክተር ጽዮን ልጆች ከወለደች በኋላ ግን በተከሰተው በዚህ የማርበርግ ወረርሽኝ የነበራት ኃላፊነትና የወዳጆቿ ጫና ከፍተኛ ነበር ትላለች።
ከዛ በኋላ ግን ከልጆች አይዞለትድ ሆኝ መቆየት ነበረብኝ። በተለይ ስራ ባልደረቡ ቦቼ ከኔ ጋር የሚሰሩ ነበሮች አንፎርችነት ተይዘው ሞቱ ነበሩ። የዛን ጊዜ በሽታ ሳታውቅ ፊት ከነሱ ሲምፕቶማቲክ እያሉ ምልክቱ የታየባቸው እያለ ከነሱ ጋር ክሎስ ኮንታክት ነበረኝ፣ አይሶሌት መሆን ነበረብኝ። ከዛ ኦፍኮርስ ያለው ጭንቀት አለ፣ ልጆች ተመልሻ ያለው ወይ ጸሎት አለ። እንደዛም ሆኖ ግን ኦፍኮርስ ስር የታመመ ወይም ደግሞ ማገዝም አለብን እና ይህን ነገር ልትቋቋሚ ያለሽ የሚለው ነገር አይ ቲንክ እናት መሆን ሌላ ሞር ሌላ ዳይመንሽን ጨምሯን ያለው ጭንቀት ላይ ምንም ከኔ በብዙ ነገር አልፍ ያለው እንደዚት በስራ ግን ይህ ትንሽ እናት መሆኑ በጣም ትልቅ ቻለንጅ ነበረ ለኔ። ከዛ ውጭ ደግሞ ኦፍኮርስ ኮሊጎቼ ከኔ ጋ ከሶስት ቀን ከአራት ቀን በፊት ተይዞ አብረው ሰው የነበሩ ሰዎች ታሞ ሲሞቱ፣ የታመመ ሰው ደግሞ የቀን እየገባ በዜና ስልክሽን ባነሳሽ ቁጥር እንትና ሞተ እንትና ሞተ ስትባል በቃ የሆነ ሆፕለስነስ ነው የሚሰማሽ። እኔ በዛን ጊዜ ኦፍኮርስ እዚህ ሀገር እንደ ኤክስፓት ሆኜ ነው የምሰራው። ብዙ ሰው ለምንድነው ሀገር ለቀሽ ማትወጪው ማለትሽ ነው ለልጆች ኑሪ ቢለ ብዙ ሰው ነበረ including my own family members እና በዛን ጊዜ ነው ራሴን ከነሱንም በስርዓት ኤክስፔንድ አድርጌ ከስራው ላይ መጣ ነገር ነው የስራ ጸፋይ ነገስ እና በዛ ላይ ደግሞ ኒውዮርክ በነበርኩበት ጊዜ ለቀሽ ጫላላችሁኝም ስራዬ ስለሆነ ይህም ስራዬ ነው። ለዚህ እንደዛ ትልጅ ባካችሁ ከነሱ ጋር በስበምነት እና በቃ እናንተ በጸሎታችሁ አግዙ። ከዛ ውጭ ግን ውጭ ምንም ሰው ከአሁን በኋላ ለማናገር ፈልገብኝ በቃ ስራ ላይ ፎከስ ማድረግ የቻልኩት ነው።
ዶክተር ጽዮን ከዚህ ቀደም ከነበሩት ተሞክሮቿ በመነሳት ሩዋንዳ በሽታውን የማህበረሰብ ጤና ስጋት እንዳይሆን የተቆጣጠረችበት መንገድ ለአፍሪካውያን ብሎም ለዓለም ምሳሌ መሆን የሚችል ነው ትላለች።
እና እንደዚህ አይነት ነገሮች አንፎርቹናሊ አፍሪካ ውስጥ ችግሮች አሉ፣ ሁሉም ቦታ ይፈጠራል። አሁን ደግሞ በተለይ እንግዲህ በምናውቀው በክላይሜት ቼንጁ ከተማ የተስፋፋ ሲመጣ አርባናይዜሽን እንደምንለው ማለት ነው ይሄ ዲፎረስቴሽን ብዙ ከዱር አራዊት ጋር ሰው በጣም ቀርቦ ሲኖር እንደዚህ እንደዚህ አይነት ነገሮች ሞል ይፈጠራሉ ለፊቸር እና አግባ ፕሮፌሽን ያስፈልገናል። እና እኔ አንድ ደግሞ ትልቅ ጥሪ ያሹ ያደረገኝ ነገር ከምንም በላይ እዚያ ግን የምትቆጣጠሩት የነበረው ኮሚኒኬሽን የነበረው ሪሶርስ በቴሌግራፍ ላይ የጻፉት አርቲክል ነበር የነበረኝ ኮምፓሪንግ ኒውዮርክ የነበረውን እና እዚህ ደግሞ ሩዋንዳ ውስጥ የነበረውን ሪስፖንስ በእንደዚሁ በወረርሽኝ ጊዜ እዚህ ቴስቲንግ ወዲያውኑ አቬለብል ነበር። ኤክስፐሪመንታል ቫክሲኖች ወዲያውኑ መጡልን። በዛ ደግሞ ልክ ውጤቱ እንደታወቀ ለሁላችንም የነበረው ኮሚኒኬሽን ብዙ ነገሩ በነገሮች እንድተማመንና እንድቆይ ያደረገኝ ነገር ነው።
የአፍሪካ የበሽታ መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ በሩዋንዳ በ2017 መግቢያ ላይ 66 የማርበርግ በሽታ ተጠቂዎች ተገኝተው ከእነዚህ ውስጥ 15ቱ ህይወታቸውን ማለፋቸውን ያስታወቀ ሲሆን በአሁን ሰዓት በሩዋንዳ በሽታው የማህበረሰብ ስጋት የመሆን እድሉ መቀነሱንም ጨምሮ አስታውቃል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ዝግጅታችን አሁንም እንደቀጠለ ነው። ከአቀናባሪ ብርሃን ኃይሉ ጋር እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ተከታዩ መሰናዷችን ደግሞ ወደዚህ ወደ አሜሪካ ይመልሰናል። ተመራጩ ፕሬዚዳንት ዶናልድ ትራምፕ ከቀናት በኋላ ቃለ መሐላ ፈጽመው ስልጣን ይረከባሉ። ቅድሚያ ትኩረት ይሰጣሉ ተብሎ በሚጠበቀው ኢኮኖሚ ዙሪያ የታክስ ቅነሳን ጨምሮ በኩባንያዎች ምርታማነት የሚያሳድጉ ማሻሻያዎችን ያደርጋሉ ተብሎ እንደሚጠበቅ የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ተናግረዋል። ነገር ግን እንደ መጀመሪያው የስልጣን ዘመናቸው የግብር ጭማሪን በተመለከተ ከሀገራት ጋር ውዝግብ ውስጥ የሚገቡ ከሆነ የኑሮ ውድነትን ሊያባብስ ይችላል ሲሉ ስጋታቸውን ይገልጻሉ። ከአፍሪካ ጋር የሚደረጉ የንግድ ትብብሮች ከአህጉራዊ ግንኙነት ይልቅ ከሀገራት ጋር የተናጠል ግንኙነት ላይ ሊያተኩሩ እንደሚችሉም ባለሙያዎቹ ተናግረዋል። አስማማው ነው በዚህ ዙሪያ ተከታዩን አሰናድቷል።
47ኛው የአሜሪካ ፕሬዚዳንት ሆነው የተመረጡት ዶናልድ ትራምፕ ወደ ዋይት ሀውስ ሊመለሱ ቀናቶች ብቻ ቀርተዋል። በቀጣዮቹ 4 ዓመታት ኢኮኖሚን በተመለከተ የተገብሯቸው ቃል በገቡባቸው ጉዳዮች ዙሪያም የአሜሪካ ድምፅ የምጣኔ ሀብት ባለሙያዎችን አነጋግሯል። በኢትዮጵያ በምጣኔ ሀብትና ቢዝነስ ጉዳይ የሚያማክረው ፕሪሳይስ የተሰኘ ተቋም ዋና ስራ አስኪያጅ አቶ ሄኖክ አሰፋ ዶናልድ ትራምፕ የአገር ውስጥ ኢኮኖሚን በተመለከተ ልክ እንደ መጀመሪያው የስልጣን ዘመናቸው ሁሉ አሜሪካ ትቅደም ወይም አሜሪካን ፈርስት ፖሊሲያቸውን ይተገብራሉ ብለው እንደሚጠብቁ ይናገራሉ።
የእሳቸው ዓላማ የአሜሪካን ሀገር ውስጥ ኢንዱስትሪ መከላከል ወይም ፕሮቴክት ማድረግ ላይ የተመሰረተ ፖሊሲ ነው። ይህም ደግሞ የአምራች ኢንዱስትሪዎችን ወይም ማኒፋክቸሪንግ ኢንዱስትሪስ የምንላቸውን የአሜሪካ ኢኮኖሚ ሲያጣ ለ3-4 አስርት ዓመታት ስለቆየ አሁን መልሰው ወደ አሜሪካ የማስገባት ዓላማ የያዙ ነው የሚመስለው።
ዶናልድ ትራምፕ የአሜሪካን ኢኮኖሚ ያጠናክራሉ ያሏቸውን የታክስ ማሻሻያዎችንና የመንግስትን ወጪ ቅነሳ የኢኮኖሚ ፖሊሲዎች እንደሚተገብሩ የሚናገሩት ደግሞ በማክማስተር ዩኒቨርሲቲ የአስተዳደራዊ ጥናት ረዳት ፕሮፌሰር እና በብሩኪንግ ኢንስቲትዩት የግሎባል ኢኮኖሚና ልማት ፕሮግራም ተመራማሪ የሆኑት ዶክተር አዲሱ ላሽተው ናቸው።
በ2017 ዓ.ም የታክስ ሪፎርም አድርገዋል። በዛ ወቅት ለምሳሌ የንግድ ተቋማት የትርፍ ታክስ ሬት በአሜሪካ ከ35% አወርዶ 21% አድርሰውታል። ያንኑ በመቀጠል አሁን ደግሞ ወደ 15% የማድረስ ሀሳብ አላቸው። የግለሰቦችን የገቢ ታክስም እንደዚሁ ስትሪምላይን የማድረግ ብራኬቶቹን ቀንሰው ቀላል የማድረግ ሀሳብ አላቸው። ይሄ አንደኛው የአገር ውስጥ የፖለቲካ አጀንዳቸው ነው። ሁለተኛው ነገር የንግድ አስተዳደር ህጎችን ማቃለል እና ሲምፕሊፋይ የማድረግ የሚል ፖሊሲ አላቸው። ይሄ እንግዲህ ያው ዲሞክራቶች በአንድ በኩል ለኮንሱመር ጥቅም በሚል የካምፓኒዎች ላይ ህግጋትን የማብዛት ቴንደንሲ አላቸው እና ይህንን አጥሎ የአሜሪካ የንግድ ተቋማት ተፎካካሪ እንደሆኑ ኮምፒት ማድረግ እንዲችሉ የአስተዳደራዊ በርደናቸውን ወይም ጫናቸውን መቀነስ የሚል ነው። እንደምታውቀው ዳጅ በፕሬዚደንት ትራምፕ የተቋቋመ ሆኖ ነገር ግን በኢሎን ማስክ እና በቪቬክ ራማስዋሚ የሚመራ ተቋም ነው። ይሄ ሰማይ ኦቶኖመስ የሆነ አቋም ዋና ዓላማው የመንግስት ተቋማትን የአስተዳደር ህግ መቀነስ፣ በተጨማሪ ደግሞ የመንግስትን ወጪ መቀነስ የሚል ነው። ምክንያቱም ታክሱን ከቀነስከው የመንግስት ተቋማት የገንዘብ አቅም ዝቅተኛ ነው የሚሆነው። ከዛ ጋር በተያያዘ የወጪ አቅማቸውን መቀነስ አለበት እና ያንን ስቴም ላይ ማድረግ አቋም አላቸው።
ለሁለተኛ ዙር የስልጣን ዘመን ወደ ነጩ ቤተ መንግስት የሚመለሱ ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ከተገበሯቸው የኢኮኖሚ ፖሊሲዎች መካከል ቻይናን ጨምሮ ከተለያዩ ሀገራት በሚገቡ ምርቶች ላይ የግብር ጭማሪ ማድረግ ይገኝበታል። በአሁኑ የስልጣን ዘመናቸውም ቻይና ላይ የ10%፣ ሜክሲኮና ካናዳ ላይ ደግሞ በተመሳሳይ የ25%፣ ወደ አሜሪካ በሚገቡ ምርቶቻቸው ላይ አሁን ከሚከፍሉት ተጨማሪ ግብር ለመጣል እቅዱ እንዳላቸውም አሳውቋል። የምጣኔ ሀብት ባለሙያው አቶ ሄኖክ ግን ይህ ፖሊሲ የሚተገበር ከሆነ የዋጋ ንረቱን ሊያባብስ ይችላል ሲሉ ስጋታቸውን ይገልጻሉ።
አሜሪካ ከውጭ ነው ብዙ ዕቃ ከውጭ ነው የምታስገባው እና ይሄ ትሬድ ዴፊሲት የምንለው ማለትም ወደ ውጭ የምታወጣው ገንዘብና ከውጭ የሚመጣ እቃ ለመግዛት የምታወጣው ገንዘብ እና አሜሪካ ራሷ ልካ የምታስገባው ገንዘብ ባላንስ የላቸው፣ የሚበዛው ወደ ውጭ የምታስወጣው ነው እና ይሄንን ዶናልድ ትራምፕ መቀነስ ወይም መቀየር ይፈልጋሉ። እንደ አንድ ኢኮኖሚ ዓላማ የያዙት አካሄድ ነው። ይሄ ግን መጨረሻ ላይ ምንድን ነው ሊፈጥር የሚችለው? ወደ ሀገር ውስጥ የሚገቡ እቃዎችን ዋጋ በደንብ ኢንፍሌት የማድረግ ቻንስ ያለው ይመስለኛል፣ ወይም ሊያባበሰው እንደሚችል ይሰማኛል። አሁንም እንግዲህ በሂደት የምናየው ነው፣ ምክንያቱም በግልጽ አናውቀውም። አንዳንድ ሀገራት ለምሳሌ ኦልሬዲ መለሳለስ የጀመሩበት ነገር አለ እና ምናልባትም ይሄ ኔጎሽዬሽን ነው የሚለው አካሄድ እውነት ከሆነ እና ሀገራቱ ተለሳልሰው ከፕሬዚዳንት ዶናልድ ትራምፕ ጋር የሚስማሙ ከሆነ ኢምፓክት ብዙ ላይኖረው ይችላል።
ወደ አሜሪካ በሚገቡ ምርቶች ላይ የሚጣሉ ግብሮች እየቀነሰ በመጣው የዋጋ ንረት ላይ አሉታዊ ተጽዕኖ ሊኖራቸው እንደሚችል የሚስማሙት ዶክተር አዲሱ በበኩላቸው ሌሎች ትራምፕ ያስተዋወቋቸው የኢኮኖሚ ፖሊሲዎች ግን ውጤት ማምጣት የሚችሉ እንደሚሆኑ ያምናሉ።
ያ እነዚህ ፖሊሲዎች ያው ቢዝነስ ፍሬንድሊ ወይም ደግሞ ካምፓኒዎች የሚወዷቸው አይነት ፖሊሲዎች ናቸው። ስቶክ ማርኬቱን ካየው ፕሬዚደንቱ ከተመረጡ በኋላ ወደ ላይ ጨምሯል። ምን ማለት ነው? ካምፓኒዎቹ ለወደፊቱ ትርፋማነታችን ይጨምራል፣ ምርታማነታችን ይጨምራል የሚል አቋም አላቸው። አይ ቲንክ ያ የማይሆንበት ምክንያት ያለ አይመስለኝም። ብዙ ካምፓኒዎች ከሬጉላቶሪ ከአስተዳደራዊ ጫናዎች ነፃ ሆነው ማደግ መቼ የሚችሉ ከሆነ ኢኮኖሚውን የማምረት አቅም ይጨምራል።
በቀጣዮቹ 4 ዓመታት ፕሬዚዳንት ትራምፕ ከአፍሪካ ሀገራት ጋር ሊኖራቸው የሚችለው ግንኙነትን በተመለከተ የጠየቅናቸው የምጣኔ ሀብት ባለሙያዎቹም የንግድ ትብብሮቹ ከአህጉራዊ ግንኙነት ይልቅ ከሀገራት ጋር የተናጠል ግንኙነቶች ላይ ሊያተኩሩ እንደሚችሉ ይናገራሉ። ዶክተር አዲሱ ላሽተም
በመርህ የተመረኮዘ ለአፍሪካ የረጅም ጊዜ ተጠቃሚነት ላይ የሚያተኩር የፖሊሲ አጀንዳ ያራምዳሉ ተብሎ አይታሰብም። ስለዚህ ሊሆን የሚችለው አፍሪካ ሀገሮች ጋር አንድ በአንድ በተናጠል በአሜሪካ ኢኮኖሚ በሚመች መልኩ የንግድና የኢንቨስትመንት ስምምነቶችን ሊፈራረሙ ይችላሉ። በተለይ ደግሞ ቻይና ጋር በአሜሪካ ካላት ተፎካካሪነት አንጻር ናቹራል የተፈጥሮ ሀብት የሚያላቸው ሀገሮች ጋር ከቻይና ጋር ለመፎካከር በሚመች መልኩ እንደነ አንጎላ አይነት፣ ናይጄሪያ አይነት ነዳጅ እና ሌሎች ምርቶች የሚያመርቱ ሀገሮች ጋር ጥሩ አይነት ፖሊሲ ሊያራምዱ ይችላሉ። ከዛ ውጭ ግን ለአፍሪካ ኢንቨስትመንት የንግድ መፍሰስ ጠቃሚ ሊሆኑ የሚችሉ ፖሊሲዎች ያራምዳሉ ተብሎ አይታሰብም።
የአሜሪካ በአፍሪካ ላይ የምትከተለው ፖሊሲ የቻይናና ሩሲያ በአህጉሪቱ ያላቸው መስፋፋት መገደብ ላይ ብቻ ያተኮረ ነው የሚሉት አቶ ሄኖክ በበኩላቸው ዶናልድ ትራምፕ በቀጣዮቹ 4 ዓመታትም የተለየ ትኩረት ለአህጉሪቱ ይሰጣሉ ብለው እንደማያምኑም ይናገራሉ።
አፍሪካ ላይ በአጠቃላይ የቻይና ቤልት ኤንድ ሮድ ኢኒሼቲቭ የሚባለው ጥሩ ሄደዋል እና ብንመለከተው ባለፉት 20 ዓመታት ውስጥ ለምሳሌ ከአሜሪካ የበለጠ ተጽዕኖ ለመጫን ችላለች ቻይና። የአሜሪካ ፖሊሲ አሁንም ትንሽ ደካማ ነው እንደኔ አስተያየት። አሁንም ራሱ ሲመጣ ወይ ሚነራል ፍለጋ ነው ወይ ደግሞ ቻይናና ራሻን ለማባረር የመጣ ፖሊሲ ነው። መሆን የነበረበት የአፍሪካን ህዝብ አስፒሬሽን ተከትሎ ጥሩ የሆነ ምንድነው ፓርትነርሺፕ መፍጠር ቢችሉ ኖሮ ያ ነበር እንግዲህ ኢንፍሉዌንስን የአሜሪካን ኢንፍሉዌንስ ሊጨምርላቸው የሚችለው።
አሜሪካ ላለፉት 25 ዓመታት የአፍሪካ ህገትና ድል ድንጋጌ አጓ ማካኝነት ለአፍሪካ ሀገራት ከቀረጽ ነጻ ምርቶቻቸውን ወደ አሜሪካ ገበያ እንዲያስገቡ በሰጠችው ድል ካለፉት 2 ዓመታት ወዲህ የታገደችው ኢትዮጵያን ጨምሮ 35 ሀገራት ተጠቃሚ ሆነው ቆይተዋል። የዩናይትድ ስቴትስ መንግስት የንግድ ውክልና ቢሮ መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2022 10.3 ቢሊዮን ዶላር ዋጋ ያላቸው ምርቶች በዚህ ድል አማካኝነት ወደ አሜሪካ ገብተዋል። እንደ አውሮፓውያን አቆጣጠር በ2015 ለ10 ዓመታት የተራዘመው ይህ ድል በዘንድሮ ዓመት ቀጣይነቱን በተመለከተ ውሳኔ የሚጠበቅ ሲሆን ዶክተር አዲሱ ተመራጩ ፕሬዚዳንት ትራምፕ ያራዝሙታል ብለው እንደማይጠብቁ ይናገራሉ።
ፕሬዚዳንት ትራምፕ ቻይና እና በተለይ ሌሎች ያደጉ ሀገሮች ወይም ያደጉ ያሉ ኢመርጂንግ የሚባሉ ሀገሮች በተለይ ደግሞ ቻይና በአጓ በኩል በአፍሪካ በኩል አድርገው ወደ አሜሪካ የአሜሪካን ካምፓኒዎችን የሚጎዱ አይነት ተቋማትን ምርቶችን ወደ አሜሪካ ሊያገቡ ይችላሉ ብለው ያስባሉ እና በተጨማሪ ስለ አፍሪካ የረጅም ጊዜ እድገት ይህን ያህል ጨነቃል ብዬ አላስብም። ከዛ አንጻር አይ ቲንክ አጓዋን የሚያራዘምበት አንጻር በጣም ዝቅተኛ ነው የማስበው። አጓ የሚራዘም ከሆነ ግን አይ ቲንክ ኢትዮጵያ የመመለስ እድሏ የሰፋ ነው። ምክንያቱም ፕሬዚደንት ትራምፕ ስለ ሂውማን ራይትስ እንደምታውቀው ብዙም አይጨነቁም እና በሆነ ምክንያት ይሄ የአጓ ቻንስ የሚሰፋ ከሆነ አይ ቲንክ ኢትዮጵያ በአመት ወይም በሁለት አመት ውስጥ የመመለስ እድሏ ከፍተኛ ነው እያስባል።
ዶናልድ ትራምፕ የአሜሪካን ኢኮኖሚ ጨምሮ ከሌሎች ሀገራት ጋር በሚኖራት ግንኙነት ዙሪያ የሚተገብሯቸው ፖሊሲዎች በመጪው ሰኞ ጥር 12 2017 ዓ.ም ቃለ መሐላ ፈጽመው ወደ ዋይት ሀውስ ለሁለተኛ ዙር የስልጣን ዘመናቸው ከተመለሱ በኋላ በሚያሳልፏቸው ውሳኔዎች የሚታወቅ ይሆናል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አሁንም ከዩናይትድ ስቴትስ ሳንወጣ የዩናይትድ ስቴትስ መራጮች ከቀጣዩ ፕሬዝዳንታቸው የሚጠብቁት ጉዳይ ምን ይሆናል ሲል ባልደረባችን ስካት ስተርንስ ያጠናቀረው ዘገባ ደረጀ ደስታ ያቀርበዋል።
በደቡባዊ ዩናይትድ ስቴትስ ሚሲሲፒ ግዛት መራጮች ከሁለተኛው የዶናልድ ትራምፕ የፕሬዝደንትነት ዘመን በሚጠብቋቸው ነገሮች ይለያያሉ። ባቢ ጆ ሃረል ድምጻቸውን ለትራምፕ ሰጥተዋል።
በእርግጠኝነት ድንበሩንና የህገ ወጥ ስደተኞችን ጉዳይ ተቆጣጥረው ማየት እፈልጋለሁ። እኔ በተለይ ትንንሽ ልጆችን በሚመለከት በምችለው ሁሉ ለመርዳት ዝግጁ ነኝ። ነገር ግን ልጆቼና የልጅ ልጆቼ ባደኩባት አሜሪካ ሲደሰቱ ማየት እፈልጋለሁ።
ጾታውን ወደ ወንድ የቀየረው የኒውዮርክ ነዋሪ አንጀሎ ማየር በውልደት ከነበራቸው ጾታ የተለየ የጾታ ማንነት ለወሰዱ ሰዎች የሚደረግ የጤና እንክብካቤን እንደሚቃወም አሳውቋል በሚለው አስተዳደር መጪው ጊዜ ያሳስበዋል።
Republicans watching need to know investing in trans kids.
ሪፐብሊካኖች ጾታ ቀያሪዎች ልጆችን መንከባከብ ልክ ልጆቻቸውን እንደመንከባከብ አስፈላጊ መሆኑን ማወቅ አለባቸው። ምክንያቱም እኛ ይህችን ሀገር የምንመራ ቀጣዩ ትውልድ ነን። ብሩህ ሀሳቦችና ብሩህ የወደፊት ተስፋዎች አሉን።
ሻን ካሽንግ ትረምፕ በኢኮኖሚው ላይ እንዲያተኩሩ ይፈልጋሉ።
በምርጫው ዘመቻ የገቧቸውን ተስፋዎች አጥብቀው የያዙ የአገልግሎት ጉርሻዎች ላይ የሚጣለውን ቀረጽ አስቆማለሁ እንዳሉት ያስቆሙ።
የሚሲሲፒው መራጭ ጄሪ ሄልተን ኢኮኖሚው ቅድሚያ የሚሰጠው ጉዳይ እንደሆነ ይስማማሉ።
ፕሬዚዳንት ትራምፕ የኑሮ ውድነቱን እንደገና እንዲቀንሱልን እፈልጋለሁ። ከእጅ ወደ አፍ መኖር ሰልችቶኛል።
የፔንሲልቬኒያዋ መራጭ ሳሚራ ችሩዋፋይ ትራምፕ በስነ ተዋልዶና በሃይማኖታዊ መብቶቻቸው ላይ የሚኖራቸው ተጽዕኖዎች ያሳስባቸዋል።
የሴትነት መብቶቼን እያጣው ነው ብዬ አስባለሁ። የሃይማኖት መብቴን የማጣው እየመሰለኝ ነው። ምክንያቱም ክርስትናን ብቻ ማስቀደም እንደሚፈልጉ ተመልክቻለሁ። ይች ሀገር ለሁሉም ሃይማኖት ክፍት ናት ብዬ አምናለሁ። አንዱን ብቻ ሳይሆን ሁሉም ሰው ስለ ሃይማኖት ትምህርት ቤቶች ውስጥ መማር እንዳለበት ይስማኛል።
በቴክሳስ የትራምፕ ደጋፊ የሆኑት ሮስ ባሬራ መጪው ፕሬዝዳንት ስለ ንግድ ያላቸው ልምድ አገሪቱን ሊያቃና ወይም ወደ ትክክለኛ አቅጣጫ ሊመራ ይችላል ብለው ያስባሉ።
People are tired. What people want here, they want jobs.
ሰዎች ታክቷቸዋል። ሰዎች እዚህ የሚፈልጉት ስራ ነው። ጥሩ ኢኮኖሚ ይፈልጋሉ። የዋጋ ግሽበቱ እንዲወርድ ይፈልጋሉ። ድንበሩ እንዲጠበቅ ይፈልጋሉ። ዘይትና ነዳጅ ይፈልጋሉ።
ትራምፕ ለሚሲሲፒው መራጭ የኤል ፍራውስቶ ማድረግ የሚችሉት በጣም አስፈላጊው ነገር ግልጽ አጀንዳ ማውጣት ነው።
I would want him to be straightforward about the policies.
አገሪቷ ላይ ተግባራዊ ሊያደርጉ የሚፈልጓቸውን ፖሊሲዎች ግልጽ እንዲያደርጉ ፈልጋለሁ። ስለዚህ በሪፐብሊካን ፓርቲም ሆነ በዲሞክራቲክ ፓርቲ ውስጥ ያለው እያንዳንዱ ሰው በሚቀጥሉት 4 አመታት ውስጥ የምንጠብቀው ወይም የማንጠብቀው ምን እንደሆነ ማወቅ እንፈልጋለን።
ትራምፕ እንደ አውሮፓ አቆጣጠር ጥር 20 ቀን ዋሽንግተን ውስጥ ቃለ መሐላ ይፈጽማሉ።
ለምሽቱ የነበሩንን መሰናዶች በዚሁ እናጠናቅቃለን። ነገ በሌሎች ዝግጅቶች እስከምንገናኝ ሰላም፣ ደህና እደሩ።